ከትግለት መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በእንግሊዝኛ ማጥሪያ የተደረሰውን ኢሃፓና ስፖርት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል 3 አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቀድሚያ መቃብር ቆፋዩ በሚል ርዕስ በጀመረው የቀብር ሂደት
ስጋን ለቃ ስትሸሽ አምባዋን ለውጣ በቆየው ባህላችን በነበሩ ስርዓት ቀሪ በድን ስጋ ስላለበት መጥፋት አፈር ይማስና ይቀበራል መሬት የኑሬ ጣጣው የኑሬ ጣሁንና ስራዬ መቃብር መቆፈር ተደርጓል ሙያዬ የተግባር ክፍፍል መኖር እንዳለበት ሁሉ በየመስኩ መስራት ስላለበት ተቀብዬ ያምኜ አለሁ ስምዝ መሬት ማደሪያዬ ሆኖ ለኔ ሰው ሰውነት ገና ወጣት ሳለሁ ይህን ስራ ጀምሬ ትቆፍር አረጀው ይኸው እስከዛሬ በተፈጥሮ ግዳጅ መሞት ስለማይቀር ስራዬ ነባር ነው የዘላለም ተግባር በየምክንያቱ ለሚሞተው ሁሉ እንደቆፈርኩ አለሁ ለሙታን በሙሉ ሙያዬ ከሆነ ዘመናት አልፈዋል ቆፍሮ መቅበሩን ዶማዬም ለምዶታል ምን ዶማዬ ብቻ ከፋይም ጭምር በመዛቅ ችሎታው ይቀርባል ውድድር ከታናናሽ ቀርቶ ከትልቅ ቡልዶዘር ማዘጋጃ ቤት ሆኖ ስራ ቀጣሪ ከንቲባም አውቆታል ስሜን በሙያዬ ለመናሃሪያው አዲስ ከተማችን ተመድቦ ካለው ወገን መቅበሪያችን ነፋስ ስልፍ ዮሴፍ ነው አፈር መማሻችን ካካፋ ዶማዬ ባንድነት ውሏችን ድሯችን ከዚያ ነው እኔና ዶማዬ ስንቆፍር የኖር ነው አይጣል ነው እዳዬ የመሬት ቁፋሮ የመማስ መከራ እያንዳንዱ ሬሳ ሲመጣ በተራ አጥቤ ገንዤ የምቀብረው በክብር የወገኔ ሬሳ እንዲሁ ቢከርም እስከዛሬ ድረስ ቢቀር ሳይቀበር የመጠኑ ብዛት በነሲብ ቢደመር አይለካውም ነበር የቋንቋችን ቁጥር እንዴው በደፈናው ከማለት በስተቀር ማውንት ኤቨረስትን ይስተካከል ነበር መጥኔ ይስጠው እንጂ ቆፋሪው ጉልበቴ አመኑ ልካሙ ነግሮኛል ካንተቴ አያፈር ብጣፈር እንዲሁም መረሬ ከዶማዬ ጋራ ትንጭር እንዳውሬ አቤት የፈሰሰኝ ይላል ማአቅጂ ማፍቃት ይችል ነበር በየሰው ደጂ መለስተኛ ጭቃ ግግዳ ሲያበጂ የቆፈርኩበት ማካሌ ሰርችቷል ከጫንቃዬ አልፎ እጄ መጃውጥቷል አንዳንዴ መሬቱ ይሆንና ጭንጫ ወይም ቋጥኝ ኖሮት ዶማዬ ሲንጫጫ በልጦና ሰርፍሮ ፈርፍሮ ለማውጣት ወገብ ሰባሪ ነው ድጅኖ የሚሉት በቁፋሬ ወቅት የምጠቀምበት ስልጣኔ አርጎ ጤንነት ቢስፋፋ ህክምና ጥበብ በሽታን ሲደፋ ሀጅንም ጎልብቶ ደያትን ሲያጠፋ ያን ጊዜ ነው ብዬ ተስፋ አርጌ ነበር ሞት ድራሹ ጠፍቶ ሲወጣ ከሀገር ብዛቱ ሲቀነስ የሟቲው ቁጥር እረፍት የማገኘው ሬሳ ከመቅበር ተስፋ አድርጌ ነበር መቆፈር ሊበቃኝ የሚሞተው ወገን ቁጥሩ ቆንቶልኝ በመድኃኒቶች ኃይል ህይወት ለሰው ሲገኝ ይግረምህ አለና ከድሮው የባሰ የሚሞተው ቁጥር ወጣ አገሰገሰ የመቃብር አፈር ይበልጥ እያጨፈ ድሮ እንኳ ለወትሮው የሚሞተው አይነት አብዛኛው ነበረ በደውያት መቅተፍ በድንገት አደጋ ወይም በህመም ሞት ናቹራል ዴስ ብለው ሰዎች በሚጠሩት ድራ የካት ግን የመጣው አማማት በህመም ኃይል ሳይሆን ወይም ደጋግሞት በማነስ በመብዛት ፈሳሹ ደም ሐሞት አይደለም መነሻው ያዲሱ ሞት ራስ ሰው ተራሽሉታል የሞቶቹን አይነት ለድራ የካት በድራ የካት የመጣውን ኩነት ብረት እየጋጋ በባሩድ ማይጠንት እየረፈረፈ የሚጠፋ ነፍሳት ቅድማ የካቲት ላይ ቁጥሩ አይበዛም ነበር እንዲህ እንደዛሬው የሞተ ሰው ሲቀብር ይሄም በመሆኑ ስራ ባይበዛብኝ ስራም አይበዛብኝ ስራ አይበዛብኝም እንዲህ እንደዛሬው አያውቅም ደክሞኝም ዛሬ ግን መዋቲው እጅግ በመብዛቱ ጎልጎታ ሳበጅ ለወንዱ ለሴቱ ለጎልማሳውና ደግሞም ለወጣቱ ታመው ጥረው ሳይሆን በጥይት ለሞቱ መቃብር ስቆፍር ሰውነት ያለቀ አፈር የዛቆበት ክንዴ ሞላለቀ ሬሳ ተሸሽል ተሸከም ጫንቃይም ደቀቀ ተቅላላው ጉልበቴ ህይወቴ ማቀቀ እሪ ድረሱልኝ የወንድ ልጅ አለ እንዴት ሞቼ ልቅር በማነ ከጧት ጀምሮ ሁሌት ከማታ ረብታ ትቻለሁ ባፈር ስንገላታ መቃብር ስቆፍር ለሙታኖች ቦታ አንድ ሁለት ነበር ቢበዛም ሶስት ሰው ድሮ በየቀኑ ሙታንም ቀብረው ዛሬ ግን በዛና የሚሞታው ቁጥር እጅግ አርቅቆኛል ለመቆፈር ስጥር እንዲሁም ዳርቶታል እድሜን ሊያሳጥር ስለዚህ ቆነው ድረሱ ማለቴ ጨርሼ ሳልጠፋ ደርሶ ቀነ ሞቴ ወገን መማጠኔ መጥራቴ ካንጀቴ ኧረ ወንድ ያለ ቶሎ ድረሱልኝ መቃብር ስቆፍር ድካሙ ሳይገለኝ አረዮ ገን ያለ የዘመድ ይወዳጂ ቶሎ ድረሱልኝ ሁኑልኝ አማላጅ መሞቴ ነውና በመቃብር ግዳጅ ቶሎ ድረሱልኝ ካለውበት ቦታ መሞቴ ነውና ሳበጅ ጎልጎታ እጄ ዛለ ላሳተ ተሳ ነው መቆፈር አካፋና ዶማ ይዤ ስንፈረፈር ንጋ መሸ መማስ መቆፈር መጎርፈር እኔን ሰልችቶኛል እሱ እንደሆነ ያ ሲደረምስ ምስ ለወጣና ሶጣና ስወርድ መጃውጥቶ ሻክሮ ምስጋን ይጣው ሞረድ ምስኪኑ መርታጀ የተረፈገው ፍርድ አረ ድረሱልኝ ዝማ ተሉ ሶች እኔ ለጠፋ ነው ሲቀብር ሙታኖች አንዱን ሙት ወገኔን ቀብሬ ስመለስ አዲሱ ይተካል ለመቃብር ድግስ ጥይትና ባሩድ ባንድ ካሉ ድረስ ስለዚህ እኮ ነው አደራ ማለቴ ግዳይ እንዲቀነስ እናንተን መጥራቴ በያላችሁበት እጅግ መጎትጎቴ ረሰው አለቀ ተዋለቀ በሉት ልቦች ቢገዛና ቢታገስናልባት ከጥይት ሩምታ ቢቆጠብ ተሽሎት እኔም ትንሽ እንዳርፍ ከቆፈራው ስብዝ ረሰው ብላችሁ ሞክሩ ምከሩት እኔ ግን እኔ እንጃ አጥንቴ ደቀቀ በቆፈራ ተግባር ጉልበቴም አለቀ ሬሳን በማየት ልቤ ተሰቀቀ መዳኔንም ምንጃ ህይወቴ ማጥቀቀ የሱ ጥይት ፍጥነት በጨመረ መጠን የሪታውን ቁጥር ስለሚመጣጠን መከራው የኔ ነው መቃብር ሳዘጋጅ ለዚያ ሁሉ ወገን ጎልጎታ ሳበጅ ቀንስ ቆፍር ውዬ ባስከሬን የምዋጅ ስለዚህ እኮ ነው ድረሱ ማለቴ ጨርሼ ሳልጠፋ ተቃጥሎ አንጀቴ እኔም ሳልቀበር ደርሶ ለተሞቴ ራይ ወገን ያለ ይፈጥናችሁ ድረሱ ከያላችሁበት ንቁና ተነሱ የሚሞተውን ሰው ቁጥሩን ቀንሱ እፎይ እንድል ትንሽ መሬት ከመማቱ እንዴ ሁሉ ዝሎ እጄ ዛላለቀ ዶማ የታገለው ጫንቃዬም ማለቀ በካፋ ፈርዝቅ ያጣቴም ላሸቀ አጥንተ አካሌም ስቶ ወላለቀ ረ ድረሱልኝ ጉልበቴ ደቀቀ ሬሳ ማያየም ያይኔ ማቀቀ አፈር መማሱማ ያን ያህል አልነበር መገነዙ እንጂ ነው ያሰቀቀኝ ከምር ቀዘባውን ወጣት ታዳጊውን ምሁር እንቦቃቅላውን ለጋሸቱን ፍጡር እያጨዳንት ኮክኔ ዘንድ ሲከምር ያስክሬን ማት ሲያመርት ለመቃብር ማየቱ ብቻ ነው ያሰቀቀኝ ነገር ስለዚህ ወገኖች ቶሎ መላምቱ እኔም እፎይ እንድል ከመንገላታቱ ባሩድም እንዲቆም ከመግደል በከንቱ በያላችሁበት ተነሱና በርቱ እኔ እንኳ አይመስለኝም ፈጽሜ የምድን በድኑን ሆኛለሁ ተመልክቼ በድን ካስከሬን ደርዘን ጋር ሁሌ በመዋሌ ትክክል አይሰራም ተቃውሷል አንጎሌ ሁሌ በሙሉ ከሬሳ ጋር ሆኖ ራሴ እመኛለሁ በድን ያጣ መቅኖ አላችለኝ ብሎ ዘወትር ሳለቅስ ያይም ባይም ደርቋል ወራርዶ ቀስ በቀስ አንዳንዴም ሳለቅስ የጮኩበት ድምጼ ወርንኖ ተዘግቷል የለውም ቅላጼ ያየሁበት አይኔ የወጣት ሬሳ ልታወር ይለኛል ህመሙ ሲነሳ የነካካሁበት እጄ ተንከርፍፎ ውስጡ ደም የለውም ቧንቧ ሆኗል ቀፎ ስገንዝ ስቆፍር የኖርኩበት አካል እንዲያው በጠቅላላው ደንዟል ሞክሙኳል ቢቸግረኝ እንጂ ያንወስኩም ማለቴ አመታት አልፎታል ሙት ነው በሰውነቴ እስከነ ጭራሹ ይጥፋ ካላላችሁ በነፍስ ድረሱልኝ ወገን ባካችሁ ስለዚህም ነበር ሪ ማለቴ ጨርሶ እንዳይጠፋ ቆፋሪው ህይወቴ ምናልባት ብትደርሱ ከመቃብር ቤቴ አሁንም ላለው ሪ ድረሱልኝ ከናንተ በስተቀር አጋር የት ነው ያለኝ እኔን የምትረዱት አንድ ነው መንገዱ የገዳይን እጆች በሶላ ሰግዱ የሚሞተው ወገን ቁጥሩ ሲቀነስ አርፋለሁ ማለት ነው ያና አፈር ከመማት ስለዚህ አደራ ፈጥናችሁ ድረሱ ሰለባ ደጋሹ እንዳለ ደምስሱ የሚያልቀውን ወገን ቁጥሩን ቀንሱ እኔንም አድኑኝ አፈር ከመማቱ ደግሞም ሰምቻለሁ ተባራሪ ወሬ ግንኙነት ያለው ከግል ተግባሬ መቃብር ሳዘጋጅ ይያለው ባገሬ ባህር ማዶ ያለ የሚኖር በስደት አጽመርስቱን ቃኪዳኑ አርጎት ሞታይ ቅርምና ጽዋው ጽዋው ደሶ ሲሞት ይናዘዛላሉ አገሩ እንዲቀብሩት ኮዲ ከኛ ዘንድ የሚሰጠው ምላሽ ምራራ ነው ኮሶ ወገን የሚረብሽ ከዳተኛ አይገባም የሚል ወገን አርካሽ የሩቅ አገር ቀርቶ እዚሁ ጎረቤት በሳውዲ አረቢያ የሚኖር በስደት የሞተ እንደሆነ የሞት ጽዋ ደርሶት መቀበር አይችልም ባረብ ቅዱስ መሬት ካፈሩ ወገኔ የዚያ አፈር ተነፍቶ መግባት ስለማይችል ሬሳው ሀገሩ ሱዳን ተወስዶ ነው የሚፈጸም ቀብሩ ከርታታ ወገኔ እንደረከሰቃ እንዴት ማረፊያቶ ሬሳውን ቃጣ አካገር አገር ይዙር እንዴት ሲጠቃ አገር ቢደርስ ኖሮ ከርታታው አስከሬን ምን ገዶ ምን ጠፍቶ ጉድጓዱን ከፈን እኔ ነበርኩለት አስከባሪው ወገን በግባተ መሬት የተሰጠኝ ስልጣን እንኳን እሱን ቀርቶ ከርታታውን ወገን ትቀብር ነው የለም ግሪኩን ጣሊያኑን የሚሆነው ሁሉ እንዳይሆን የዘመናችን ጉድ መላቅጡ ጠፍቶን በበኩሌ እኔ ግን እጅግ ሰልችቶኛል መቃብር መማሱ ስራውም ደክሞኛል ከዚያም በላይ አልፎ አርጅቷል እድሜ ካለፈም ቆይቷል በወግ መጦሪያዬ ወይም ከዚህ ወዲያ አርፈዋለሁ ሞቼ ኋላ ከምጉላላ አመታት ቆይቼ እንደ ነገሩማ ውለታ ነበረኝ ወሮታ ነው ብሎ ይኖር የሚቀብረኝ ስቀብር ኖሬ ነበር ሰርቼ መቃብር እኔን ግን ቆፍሮ የሚቀብር እንዳይኖር አውቃለሁ ከጥንቱ ምስኪናይ ሲፈጠር የትም ከፈፋ ላይ ወድቄ የምቀር ቀባሪ በፈጣሪ ያለልኝ እግዚአብሔር ጥንቱን አውቀዋለሁ ፍጻሜን በርግጥ በምስክንነቴ እንደሚሉኝ ውርጋት ታዲያ እብዱ ማን ነው ንሶ ለኔ የሚሰጥ የክብር ጎልጎታ ካፈር ከመሬት ውስጥ ከቶ አይኖርም በርግጥ ለኔ የሚያዘጋጅ መቃብር ቆፍሮ ጎልጎታ የሚያበጅ የክብር ከፈን ሰርቶ ቀነ መቃብር የሚያውጅ እንዲህ ስለሆነም እኔ መጨረሻ ጭራሽ አላስብም የመቃብር ድርሻ አሁን ግን በሕይወት በስራዬ ያለው ወገን አልደርስ ብሎ ጉዳት አምርቻለሁ በተለይም ዛሬ የሚሞተው ቁጥር ብዛቱን ጨምሮ ስላሳየኝ አሳር ነፍሴ ሊወጣ ነው ስቆፍር መቃብር ስለዚህ አደራ ድረሱ በነፍሴ እንኳን አካሌና ተጨንቋል መንፈሴ ረ የወንድ ያለኝ ፈጥናችሁ ድረሱ ከያላችሁበት ንቁና ተነሱ ታጥቃችሁ በፍጥነት ወደኔ ገስግሱ የሚሞተውን ሰው መጠኑን ቀንሱ እፎይ እንድል ትንሽ መሬት ከመማሱ ተስፋ አለኝ ብዬ የምመካባችሁ በእናንተ ነውና ድረሱ ሰምታችሁ የሩቅ ሪታይን አስናቁ አደራችሁ አንድ ቀን ደርሳችሁ አይዞ እስክትሉኝ ዛሬም እንደ ድሮው ከመቃብር ላይ ነኝ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢያፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 3 እኔ ሲበተን ወይም የተበተነ አላየሁም። የአብዮት ጠባቂዎች አገኙ ነው የተባለው። ወረቀቱ ኢህአፓ አይሞትም ደርግ ፋሽስት ነው የሚል ይዘት ያለው ነው። ይህን ያረጉት የኛ ይሁን የቴዎድሮስ ቡድን ተጫዋቾች አላወቁም፣ ግን የኛ ይሆናሉ። እነዚህ ልጆች አያርፉም እንዴ ብዬ ተገረምኩ፣ ደግሞም ደነገጥኩ። ምክንያቱም ወረቀት የተበተነው በኔ ስር እያሉ ነው። ማን ነው ይሄን ያደረገው አጋልጥ የሚል ጥያቄ ቢመጣ በድንጋጤ መፋጠጥ ነው። እኔ ኪስ ከተው ይሆን እንዴ ብዬ ፈተሽኩ። ድርጊቱ ለጓድ እርገጤ ተነገራቸውና ይጣራል ተባለ። ፕሮግራሙ አልቆ እንደጨረሰ ከልጆቹ ጋር ስንሰነባበት ሁለቱ መጡና ከኛ ጋር መሄድ አለብህ አሉ። ከርቸሌ ምን አደርጋለሁ? ስለሚደብረን ታዝናናናለ። እኔ የእናንተ ፊልም ነኝ እንዴ? ካንተ መለየቱ በጣም ጎርቶናል። የራሳችሁ ጉዳይ። እንዲህ ማለት ነው? አዎ። እናስጠራህ እንዴ? በምን? እሱም አለበት ብለን። ኢህአፓ ተብዬ? አዎ። እኔ ኢህአፓ አይደለሁም። የእኛ አሰልጣኝ ነህ እኮ። በሆነስ ቡድኑ የሀፓ እንደሆነ አታውቀም እንዴ? እና አንተ ደግሞ አሰልጣኛችን ነህ፣ ስለዚህ አታደርጉትም። ስንቀልድ ነው። እንደሱ ጥሩ ነው። አንዳንዴ መተጠይቀን እንጂ በተለይ ቀልድን አፍቆናል። ከልጆቹ ጋር መለያየት አልፈለኩም። ፍቅር ናቸው። ዓላማቸውን ለማሳካት በተሰለፉበት የፖለቲካ መስመር አምነው በቁርጠኝነት የታገሉ ናቸው። በመታሰራቸው ምንም ማይጸጽታቸው ሊሄዱ ሲሉ አንድ ነገር ልጠይቃችሁ አልኳቸው። ምን? ያኔ ጧት ስንሮጥ ወረቀት እናንተ ናችሁ የበተናችሁት? አዎ። የተቀላቀሉት የእናንተ ጓደኞች ናቸው? አዎ። ለዚህ ስራ ነው የመጡት። ስፖርተኞች አይደሉም? ትክክል። ስትጠይቀን ዋሸን። ስትበትኑ ሰው አላያችሁም? ሰው በሌለበት ነው የተበተነው። አንተም ቢሆን እኔ ምን ኪስ ውስጥ ነበር? እንዴት ከኋላ ኪስ ጨምረናል። አታደርጉትም። ልብስ አጥራቢውን ጠይቅ። ምን ብዬ ሲያጥር ኪስ ፈትሾ ስለሆነ ያገኘዋል። እና በወረቀቱ የተነሳ ይመረብሃል። ልጆቹ በወረቀቱ ጉዳይ እንደገና አስደነገጡኝ። ቢሆንም ግን ጨርሰው ሲሄዱ ቅር አለኝ። ምክንያቱም በክለብ ውስጥ ከነሱ ጋር ጥሩ ጊዜ ነው ያሳለፍነው። የለየን ፖለቲካው ነው። ልጆቹን ስጠይቃቸው በቅርቡ ሊፈቱ እንደሚችሉ ነው ያወሩኝ። በጣም ተፈላጊ ቢሆኑ ኖሮ ለኔም አይለቀቁልኝም ነበር። እነሱ ወረቀት ብተና ላይ ብቻ ስለተሰማሩ ያን ያህል ተፈላጊ አልመሰሉኝም። ይለቀቃሉ በሚል ነው በዋስ ተፈተው የመጡት። ብቻ ጊዜው ጥሩ አልነበረም። ምዕራፍ አራት የመጨረሻው ምሽግ። ኢህአፓና ደርግ ሁሉም ቦታ ተሳደው የመጨረሻ መከታከቻ አድርገው የመረጡት አዲስ አበባ ስታዲየምን ነበር። የስፖርት ስፍራዎች ሰላማዊና ከወቅቱ የፖለቲካ ውዝግብ የጸዱ ነበሩ። ከግርግሩ ለመራቅ የፈለጉ ሰዎች ሰላማዊ አየር የሚተነፍሱትና ፖለቲካውን የሚረሱት ስታዲየም መጥተው ነበር። በኋላ ግን የፖለቲካ ዋና መድረክ ኳስ ሜዳው ሆነ። የወታደርና ሲቪል ቡድኖች ሲጫወቱ ሁካታ መታየቱ የተለመደ ሆነ። በተለይ ጊዮርጊስና መቻል ሲገናኙ ስታዲየሙ ቀውጢ ይሆን ነበር። ኢትዮጵያ ትቅደም። ጊዮርጊስ ህዝባዊ ቡድን በመሆኑ መቻል ደግሞ የወታደር ቡድን ስለነበር ከተማ ውስጥ ያለው ፖለቲካ ትኩሳት ሁለቱ ቡድኖች ላይ ይጫናል። ተጭኖም ኳስ ሜዳ ይመጣል። መጥቶም ትርምሱ ይቀጥላል። ያን ጊዜ ወታደራዊ መንግስት ስልጣን ላይ እንደወጣ መፈክሩ ያለምንም ደም ኢትዮጵያ ትቅደም የሚል ነበር። መቻልና ጊዮርጊስ ሲጫወቱ አለማየሁ ኃይለ ሥላሴ ፊኛ የተባለውን ተከላካይ የመቻሉ ኤልያስ አፍንጫውን ስለገጨው ደም በደም ሆነ። ጨዋታው ምሽት ላይ ነበር የተካሄደው። ዳኛው ተስፋዬ ገብረ ኢየሱስ ነበሩ። አለማየሁ ደሙን እያዘራ ወደ እሳቸው ጋር ሄደና ቀንቀን ያለምንም ደም ኢትዮጵያ ትቅደም እያሉ ማታ ማታ የእኛን ደም ያፈሳሉ ሲል ዳኛው በፍራቻ እኔ የለሁበትም አልሰማሁህም ብሎ ትቶት ሄደ። ያለማየሁን አባባል ከኋላው ሆኖ ያዳመጠው አንድ የመቻል ተጫዋች አሁን ያልከውን ንግግር ደርግ ፊት ቀርበህ ትደግመዋለህ ብሎ ሲናገረው፣ ሌላው ያለማየሁ ጓደኛ ምን ታፈራራለህ እኔም ደርግ ነኝ እያልክ ነው ሲለው፣ ልጁም መሆኔ መች ቀረና ብሎ ሲናገር፣ አለማየሁም ወደ ጓደኛው ዞር ብሎ ተው እባክህ እነዚህ ደርግ ሳይሆኑ የደርግ አንጋች ናቸው በማለት መልሶለታል። ይህ ጨዋታ ከተደረገ ከስድስት ወር በኋላ ለእናት አገር ጥሪ ፌስቲቫል ለመጫወት ጊዮርጊስና መቻል ወደ ወሎ በአንድ መኪና ሄዱ። አለማየሁ ይናገራል፣ መንገድ ላይ ሽፍታና ጸረ አብዮተኞች ቢያጋጥማችሁ እንዳይቸግራችሁ ጠመንጃ ውሰዱ ተባሉና መሳሪያ ግምጃ ቤት ሄድን። አስር አለቃ እከሌ፣ ተራ ወታደር እከሌ እየተባለ መሳሪያ ለእነርሱ ብቻ መታደል ጀመረ። የኛ በረኛ ጌታቸው ያን ወታደር ስም ሲጠራ አቤት ብሎ ሲሄድ ተነቃበትና ተመለሰ። ምናልባት ቢሳካለት ኑሮ የመቻል ተጫዋቾችን ማርኮ መሳሪያ ለኛ ያድለን ነበር። መሳሪያ ሲታደል ለነሱ ተፈቶ ለኛ ስለተከለከለ የኛ ልጆች የነሱ ብቻ ነው የኛ ነፍስ አይደለም እንዴ ብለው ሲያጉረመርሙ የመቻል ተጫዋቾች መሳሪያቸውን ቃፍ አድርገው ይሄ አዲስ አበባ ስቴዲየም እንዳይመስላችሁ ብለው ተቆጡ። የኛም ልጆች ፈርተው ጸጥ አሉ። ያን ጊዜ እኔ ተነሳውና ልጆች እናንተ መሳሪያ ካልተሰጠለም ትላላችሁ ነውር አይደለም እንዴ ብዬ ስናገር የመቻል ተጫዋቾች አለማየው ልክ ነው ብለው መናገር ሲጀምሩ የኛ ልጆች ቅር አላቸው። ወዲያውኑ ወደ እኛ ተጫዋቾች ዞር አልኩና እናንተ ማረጋችሁን አታውቁም እንዴ? እነርሱም እኮ ድሮ የኛ ጠባቂ ናቸው መሳሪያ የተሰጣቸው እኛን እንዲጠብቁ ነው ብዬ ስናገር መሳሪያውን ወደ እኔ አስጠግተው ማን ነው ጠባቂ አርፈ ተቀመጥ ብለው ዛቱብኝ። ምንም ብናገራቸውም አይቀየሙኝም። በጉዞ ላይ ስተኛ እየቀሰቀሱኝ አለማየሁ አትደብረን እያሉ የሚቆሰቁሱኝ የመቻል ተጫዋቾች ነበሩ። ደሴ ላይ ተጫውተን እነሱ በማሸነፋቸው ሳንጃው ሰበላ የሚለውን ጭፈራ እየዘመሩ ለእኛም ሳንጃውን እያሳዩን እያዘመሩን ተመለስን ይላል። በሌላ ውድድር በአዲስ አበባ ስቴዲየም ሁለት ቡድኖች ተገናኝተው ሲጋጠሙ ጊዮርጊስ ሪጎሬ አገኘ። መቻል ተጫዋቾች ሪጎሬው የተሰጠበት ሁኔታ ትክክል ስላልሆነ አናስመታም ብለው ሲከራከሩ ቀልደኛው አለማየሁ ጠጋ ብሎ ድምፁን ከፍ አደረገና አሁን እኛ ሪጎሬውን እንምታና አሸንፈን ዋንጫውን እንውሰድ፣ እናንተ ደግሞ ዋንጫውን በአተሳ ትወስዱታላችሁ ስላለ ብዙዎቹን አስቋል አስቆጥቷል። በወቅቱ በአዲስ አበባ ውስጥ የሀፓን ለመምታት የመሳሪያ አተሳ ተደርጓል። ተጠርጣሪ የተባሉትም ተይዘዋል። በአተሳ ጊዜ ከመሳሪያ ሌላ ብዙ ንብረት ተወሰደብን እያሉ ሰዎች ያማረሩ ነበር። አተሳውን የሚያደርገው በአብዛኛው ወታደሩ ክፍል ስለነበር ያንን ለመግለጽ ነበር ዋንጫውን በአተሳ ውሰዱ ብሎ የቀለደው። ይሄ ከሆነ ከጥቂት ወራት በኋላ ስፖርት ኮሚሽን ጀርባ የነበረው የጊዮርጊስ ስፖርት ክለብ ጽህፈት ቤት ተዘረፈ። ዋንጫውና ማሊያው እንዲሁም ሰርቪሱ ተወሰደ። ይህን ዝርፊያ ማን እንዳካሄደ ባይታወቅም አንዳንድ የቡድኑ ተጫዋቾች የአባት ቤት ሲዘረፍ እንደሚባለው ማሊያና ሳኬታ ወስደዋል። ፈንቲ በ1970ዎቹ መጀመሪያ ለኢትዮጵያ ተቀደም ውድድር ወሎና ኢሉባቦር ለዋንጫ ለማለፍ ወሳኝ ጨዋታ ነበራቸው። ውድድሩ የተካሄደው ጅማ ላይ ነበር። ከወሎ ሙልጌታ ከበደ፣ ከኢሉባቦር ደግሞ ሰዴታ። ሙልጌታና ሰዴታ ተወልደው ያደጉት ደሴ ነው። ከልጅነታቸው ጀምሮ ጓደኛሞች ናቸው። ከጊዜ በኋላ ሰዴታ ወደ ኢሉባቦር ክፍለ ሀገር ሄደ። ለትምህርት ወደ አውሮፓም ተጓዘ። ከውጭ ሀገር ሲመለስ የቢሮውን ስራ ደርቦ የኢሉባቦር ምርጥ አሰልጣኝና ተጫዋች ሆኖ ይሰራል። በወቅቱ ቡድን ውስጥ ወሳኙ ተጫዋች እሱ ነበር። የወሎ ተጫዋቾች በዚህ የፍጻሜ ግማሽ ግጥሚያ የፈሩት ሰዴታን ነበር። ሰዴታ ደሴ እያለ ኢህአፓንን ተብሎ ተጠርጥሮ ሁለት ጊዜ ታስሮ ተፈቷል። ያሳሰረው ፈንቲ የሚባል ካድሬ ነበር። በተለያየ ጊዜ ከተማ ውስጥ አንድ ነገር ከተነሳ ያስረኛል ብሎ ሰዴታ ስለሚፈራ ፈንቲ ባለበት አካባቢ አይደርስም። በደህናውም ጊዜ ቢሆን ፈንቲና ሰዴታ ተገናኝተው ከሰላምታ በኋላ ትንሽ ቆም ካሉ ወስዶ ሊያስረኝ ይሆን እያለ ይፈራው ነበር። ይህም ሁሉ ነገር ሙሉጌታ በደንብ ያውቃል። ፈንቲ ኳስ ተጫዋች ሲሆን ለወሎ ክፍለ ሀገር ምርጥ በአምስት ቁጥር ተከላካይ ቦታ ይሰለፍ ነበር። በዚያ ጨዋታ ሰዴታ በጣም አስቸገረ። እንደተጀመረ በቴስታ አግብቶ ኢሉባቦርን መሪ አደረገና ወደ ዋንጫው የማለፍ እድላቸውን አሰፋ። አሁንም ሌላ ግብ ለማስቆጠር ማተራመስ ጀመረ። ሙሉጌታ ከአጥቂ ቦታ ወደ ኋላ ተከላካዩን ለማገዝ በሚል መጣና ለፈንቲ አንድ ነገር ነገረው። ፈንቲም ወደ ሰዴታ ጠጋልና በዛቻ መልክ አንጠራሪዮተኛ አለ። ማ አንተ ምን አደረግ? ደሴ ስትመጣ እከረችምሃለሁ። ምንድን ነው ጥፋቴ? አንተ ነህ እኛ ላይ የምታገባው? ወይ ፈንቲዬ፣ አላወቅኩም። ሰዴታ እጁን ወደ ኋላ አድርጎ ልመናውን ማሽጎድጎድ ጀመረ። ምን ነው ባላገባው ብሎ ተጸጸተ። ጎሉ መሻር ቢችል ዳኛውን ለምኖ 00 አድርገን ባለው ነበር። ነገር ግን የሚቻል አይደለም። ጨዋታው በዚህ ካለቀ ስደታ ደሴና ይረጣትም። ቢረጣም ማረፊያው እስር ቤት መግባት ነው። ስደታ በፍራቻ ፈንቲጋ ሄዶ እሻው ምን ላድርግ አለ። ፈንቲም በቁጣ መልክ ወሬ ማብዛት አያስፈልግም፣ ደሴ ስትመጣ አሳይሃለሁ አለው። ስደታ እየተከተለው ሳላውቅ ነው ይቅርታ ይደረግልኝ አለው። ፈንቲ የተናገረውን ያደርጋል። ስደታ ቤተሰቡን ለመጠየቅ ደሴ ሲሄድ እንደሚያፍቀው ያውቃል። ስደታ መጫወት አልቻለም። ማጥቃቱን ትቶ ፈንቲን መለማመጥ ጀመረ። ቡድኑም በስደታ የተነሳ ተሳሰረ። በእረፍት ልጆቹን መምከርም አቃተው። በሁለተኛው ግማሽ ስደታ ሐሳብ ገባው። የወሎ ምርጥ አግብቶ እንዲያሸንፍ የሚችለውን ሁሉ መጣር ጀመረ። ካለበለዚያ የሚከተለውን ያውቃል። ይሀፋ ተብሎ የውስጥ እግሩ በርበሬ እስኪመስል ተገልብጦ ይገረፋል። ጓደኞቹ እንዲያገባ ኳስ ሲሰጡት ጎል ማስቆጠር በይሀፋነት ስለሚያስፈርጅ አላደረገውም። ይሀፋ ላለመባል ያገኘውን ኳስ ለፈንቲ እያቀበለ መመለስ ሆነ። ሰዓቱ እየገፋ ሄደ። ስደታ ተጨነቀ። ማለቂያው ላይ ሙሉጌታ አስቆጠረ። እንደገናም ሌላ ደገመ። ከወሎ ተጫዋቾች በበለጠ ስደታ ተደሰተ። ምክንያቱም የወሎ ማሸነፍ ለእርሱ ያለመታሰር ዋስትና ነበረውና። ሙሉጌታ ባገባው ሁለት ግብ ወሎ 2-1 አሸንፎ ለዋንጫ አለፈ። የሁለቱም ቡድን ስፖርተኞች ራት በልተው ወደ ከተማ ለሽርሽር ወጡ። ስደታ የወሎ ቡድን ተጫዋቾችን አገኛቸው። አንዱ ተጫዋች ስደታን ሰራልህ አይደል አለው። ምን ላድርግ የህይወት ጉዳይ ነው። እንዴት ከምታሰር ጎል ባላገባ ይሻለኛል። ማን እንዳደረገ ታውቃለህ? ፈንቲ ነዋ። ለፈንቲ የነገረውን ነው ያልኩህ። አላውቅም። ሙሉጌታ ነው። አላምንም። ስደታ ራሱን ይዞ ቆመ። ሙሉጌታ አብሮ አደጉ ነው። ለምን እንዲህ ያደርጋል ብሎ ተበሳጨ። ነገር ግን ሙሉጌታ ይህን ያደረገው ለማስፈራራት እንጂ እሱን ለማሳሰር እንዳልሆነ ገባው። በነገሩ ቅር ቢሰኝም በዚያን ደቂቃ ሙሉጌታ የኢሉባቦር ቡድን ኃይል ስደታ ጋር እንዳላውቆ ያንን ዘዴ መጠቀሙ ለቡድኑ ማሸነፍ የተጠቀመበትን ዘዴ አደነቀው። በእርግጥም ሙሉጌታ ለቡድኑ ሲል ሁሉንም ያደርጋል። የክብር እንግዳው በዩኒቨርሲቲው ቅጥር ግቢ በተዘጋጀው የስፖርት ፌስቲቫል የክብር እንግዳ አጠራር ላይ ልዩነት ቢኖርም ስምምነት ላይ ተደርሶ 3 ተጫዋቾች ተጠርተዋል። 3ቱም ከ10ኛው አፍሪካ ዋንጫ ከሚዘጋጀው ቡድን ውስጥ የተቀነሱ ናቸው። በተለይ ሁለቱ በስፖርት ውስጥ ለውስጥ መምጣት አለበት ብለው በመከራከራቸው ለውጥ ፈላጊ የዩኒቨርሲቲ ተማሪዎች ጭቁን ስፖርተኞች በሚል ተሰይመው የእነሱ የክብር እንግዳ አድርገዋቸዋል። ከሶስቱ ተጫዋቾች ዋነኛው የክብር እንግዳ ሆኖ ሽልማት የሰጠው ፍቃደ ሙለታ የተባለው ከመብራት ኃይል የተመረጠ ተጫዋች ነው። በሲኒየር ደረጃ ሲታይ ሸዋን ግዛው አጎናፍር ቀዳሚ ነው። 4 የአፍሪካ ዋንጫ ተጫውቷል። ገረመው ዘርጋ ደግሞ 1 የአፍሪካ ዋንጫ ተሰልፏል። ፈቃደ አንድም የአፍሪካ ዋንጫ ተጫወተም። ረጅም ጊዜ አገልግሎትም ከሁለቱም ያንሳል። እዚህ ቦታ ግን ዋንጫ ሸላሚ እሱ ሆኗል። በግቢ ውስጥ ያሉ የመኢሶን ደጋፊዎች እነዚህ ተጫዋቾች የትኛው ክንፍ እንደጠራቸው ስላወቁ የክብር እንግዶቹን ስም ለሚመለከተው ክፍል አስተላልፈዋል። ከጥቂት ጊዜ በኋላ የእነዚህ 3ቱ ስም ለጸጋዊ ኮሚቴ ሲተላለፍ በፈቃደ ላይ ልዩ ምርመራ እንዲታዘዝበትም ጭምር ነው። የኢሀፓ ሰዎች ከቻይና ጋር ግንኙነት መስርተዋል ተብሎ ይወራ በነበረበት ጊዜ ለአፍሪካ ዋንጫ ዝግጅት ወደ ቤጂንግ በሄደው ቡድን የቻይና ሰዎች መልእክት ያደረሱና በኢሀፓ የተመለመሉ ተጫዋቾች አሉ በሚል የጸጋዬ ኮሚቴ መረጃ አግኝቷል። ብሔራዊ ቡድን ውስጥ እነማን በዚህ ተግባር ላይ እንደተሳተፉ ማጣራት እየተደረገ ነው። ፈቃደ ሙለታ በዩኒቨርሲቲ ዋንጫ ሸላሚ መሆኑ ተደምሮ የቻይናው የመረጃ ቅብብል ውስጥ እጁ እንዳለበትና እንደሌለበት እየተፈተሸ ነው። ብሔራዊ ቡድን ውስጥ የኢሀፓን ፕሮግራም በማስፋፋት ላይ እንደሆነ የአፍሪካ ዋንጫ በሰላም እንዳያልቅ እየበጠበጠ እንደሆነ ከሌላ ቦታ የመጣው መረጃም ያመለክታል። እስካሁን የተሰበሰበው መረጃ በቂ ስለሆነ የፈቃደ ጉዳይ ያበቃለታል። እነ ፈቃደን ከጠሯቸው የዩኒቨርሲቲው ተማሪዎች ሁለቱ በጥር 1969 በካድሬዎች ተገድለዋል። ፈቃደ ሙለታ ይናገራል። ዩኒቨርሲቲ ተጠርተን ሄደናል። እኛ በአስረኛው አፍሪካ ዋንጫ ተሰላፊ አልነበርንም። አዘጋጆቹ በአፍሪካ ዋንጫ ተሰላፊ የነበሩትን መጥራት ይችሉ ነበር። ምናልባትም ያላግባብ ስለተባረርን በወቅቱ በእኛ የተነሳ በተለይ ገረመውና ሸዋንግዛው ህዝቡ ከፍተኛ ቅሬታ ነበረው። እኛን ለዩኒቨርሲቲው ፌስቲቫል እንድንገኝ ያስተባበር የነበረው የዩኒቨርሲቲ ተማሪ ክንፈ ይባላል። አሁን አሜሪካ ነው ያለው። እሱ ኢሃፓ እንደሆነ በኋላ ሰምቻለሁ። እኔ ግን ኢሃፓ አልነበርኩም። በወቅቱ ሸዋንግዛውና ገረመው ሲኒየር ተጫዋቾች ሆነው እኔ ዋንጫውን እንድሸልም መደረጌ ገርሞኛል። ለምን እንደሆነ እስካሁን አልገባኝም። በዚያ ሁኔታ እኔ ኢሃፓ ተብዬ ብወለጀት አይገርመኝም። በተለይ ክንፈ ኢሃፓ መሆኑን ከሰማው በኋላ ዩኒቨርሲቲ መሄዳችን በእርግጥም ሊያስጠረጥር ይችላል። በወቅቱ የተጠረጠረ ቀርቶ ምንም ውስጥ የሌለበትም የሚታሰርበት ጊዜ ነበርና ይላል። ፈቃደ ግልጽና የሚሰማውን ፊት ለፊት የሚያደርግ ነበር። ቡድኑ ለፍጻሜ ሲጫወት በዳኛ ተበድሎ ዋንጫ በማጣታቸው ለሁለተኝነት የተዘጋጀውን የብር ሜዳሊያ ተጫዋቾቹ ለመቀበል ወደ ቦታው አልሄዱም። ፈቃደ ተወክሎ ወደ መሸለሚያው ቦታ ሄደ። የሁሉንም ሜዳሊያ ተቀበለና እያንዳንዱን ሜዳሊያ ወደ ሜዳ መወርወር ሲጀምር ክብር እንግዳው ደነገጡ። ወደ መልበሻ ክፍል ከገባ በኋላ ልጆቹ ሜዳሊያውስ ብለው ሲጠይቁት ሜዳ ላይ ዘርቼዋለሁ፣ ወርቅ ሆኖ ሲበቅል ትወስዱታላችሁ ብሎ በጨዋታ ላይ የነበራቸውን ንዴት ለማብረድ ሞክሯል። አስር አለቃ ሞሪስ አለማየሁ ዋንጫውን በአሰሳ ውሰዱ ብሎ ሲናገር አንዳንድ ወታደሮች ይህን ሰምተው በአሰሳ ወቅት ባለቤቶቹን ዋንጫ አላችሁ እያሉ በነገሩ እስከ መቀለድ ደርሰው ነበር። አስር አለቃ ሲሳይ ተረፈ ሞሪስ ወታደር ነው። ጨረቃ ብር ለተባለ የአራተኛ ክፍለ ጦር ቡድን ይጫወት ነበር። ከጊዜ በኋላ የጊዮርጊስን ቡድን ተቀላቀለ። ሞሪስ ጊዮርጊስ እያለ የአለማየሁ ፊኛን ተረብ አልቻለውም። ሁል ጊዜ ያመሽቀዋል። ሞሪስ ይቺ ምላስህ አንድ ቀን ይለዋል። እሱ ግን የሞሪስን ዛቻ ከምንም ሳይቆጥር የባሰ ያበሽቀዋል። አለማየሁን ጃንሆይ ናቸው ያሳደጉት። ወላጅ አባቱ አቶ አሰፋ ይባላሉ። የሚጠራው ግን አለማየሁ ኃይለ ሥላሴ ተብሎ በንጉሱ ስም ነው። ሞሪስ አንድ ቀን ቡድን መሪው ስብሰባ ላይ ለእሁድ ጨዋታ ቀዳሚ ቲያትር ቢገቡስ ብሎ ሐሳብ ሲያቀርብ ጋሽ ይነቃቸው ሩቅ ለምን ትሄዳላችሁ? አለማየሁ እዚህ ያለላችሁ አይደል እንዴ? ብለው መናገራቸውን አስታውሳለሁ። እንደዚያ ያሉት አለማየሁ ምን አይነት ቀልደኛ እንደነበር ለመግለጽ ነው። አንድ ጊዜ ሞቃዲሾ ወደ ጨዋታ ሄደን በነበረበት ሰዓት እዚያ ያሉት አምባሳደር ስለ ከተማው ሁኔታ አልነገሩንም። ግን በጊዜ ግቡ አሉን። ሰዓት እላፊ ታውጆ ነበር። ማታ ልንሸራሸር ስንወጣ ወታደሩ መሳሪያ ደግኖ ቁሙ አለን። የተወሰኑ ልጆች ፈርተው ሊሮጡ ፈልገው ነበር። ከፊት የቆመው አለማየሁ ነበር። እኔም የወታደር ሕግ ስለማውቅ ልጆች አትሩጡ፣ በወታደር ሳይንስ መሮጥ በጥይት ያስመታል በማለት ስናገር አለማየሁ እኛ እስከ ዛሬ ድረስ በሕይወት የቆየነውና ከብዙ አደጋ ያመለጥነው በኢትዮጵያ ሕዝብ ጾምና ጸሎት እንጂ በእነ ሞሪስ ወታደራዊ ሳይንስ አይደለም ብሎ ሲናገር ፍራቻ ላይ የነበረውን ሁሉ ነው ያሳቀን። አለማየሁ ልዩ ሰው ነው። በራሱ ድራማ ነበር። የጃንሆይ ብር የዛሬው አሰሳ ጠበቅ ያለ ነው። አሰሳው የሁለተኛ ዙር ቢሆንም ከቤት ብርበራ በተጨማሪ የጎዳናው ላይ ፍተሻ መንገደኛውን ያማረረ ነበር። ወታደሩ ከተማውን ወጥሮ እያሰሰ ነው። ከመንገደኛው በተጨማሪ መኪና መንገድ ላይ እያስቆሙ ይበረብሩ ነበር። ባሰሳው ወቅት ለጋራ አካባቢ የተፈጠረው ድርጊት ግን አስገራሚ ነበር። ግለሰቡ የወታደር ልብሱን አድርጎ ሄልሜቱን ራሱ ላይ ደፍቶ መሳሪያውን አንግቦ መንገድ ዳር ቆሟል። ወታደሩ የተመደበው ዋናው ቴሌ ፊት ለፊት ዛፎቹ አጠገብ ነው። በተወሰነ ርቀት ሌሎች ወታደሮች እንደሱ በስራ ላይ ናቸው። የጠረጠሩትን ሰው አስቁመው ይፈትሻሉ። ከነሱ 200 ሜትር ያህል ርቀት ብሔራዊ ቲያትር በር ላይ አንድ ወጣት ሲያባረሩት በቲያትር ቤቱ ደረጃዎች ላይ ወጥቶ ጫፍ ከደረሰ በኋላ ከላይ ቁልቁል ራሱን ተጠፈጠ። نفسو طولو بايوطام ازياد كبابي نبالو فاديوش بطيئت شرسو ادايوشو ماننن نتاچو هتارا لمنيسون شفان يهيهابا عبال ينبالو ناچو ودنياچو كفتنيا مستر ايازة بمونو كنن نفسو درقج انداودك بماستر نبال ከጥቂት ወራት በፊት አምባሳደር አካባቢ ኪዳኔ በየነ ህንፃ ላይ የአፓ ማዕከላዊ ኮሚቴ ዋናው ሰው ዶክተር ተስፋዬ ደበሳይ ከፎቅ ላይ ራሱን ወርውሮ ሞቷል። ዛሬ በከባዱ ወታደሩና የአፓ የተባሉት እየተሳደዱ ነው። ለጋር ቴሌብር ላይ የተመደበው ወታደር ወንጀለኛ የተባሉትን ለመያዝ ብዙ ዝግጅት አልነበረም። የሱ ፍላጎትና ሐሳቡ አንድ ነገር ላይ ብቻ ነው። የሚያጠምደው ሰው አለ። ወታደሩ እዚህ ጋር በመመደቡ ደስ ብሎታል። በሌላ ቀን ይህን ስፍራ ስለማገኘው ያሰበውን ነገር ለመፈጸም ከዛሬ ማለፍ የለበትም። ወታደሩ ሰዓቱን ተመለከተ። ልክ በዚህ ወቅት የሚመጣ ሰው አለ። ግለሰቡ 11 ሰዓት ሲሆን ራቱን ብሉ ናይል ሆቴል ይበላና በመኪናው ወደ ቤቱ ይሄዳል። መጀመሪያ ስፓጌቲ ያዛል። ያንን ከጨረሰ በኋላ ዶሮ አርሮስቶ ያስከትላል። በመጨረሻም ፍሩት ፓንች ያስመጣል። ይሄን አጠናቆ አንድ ብርቱካን ይዞ ወደ መኪናው ይገባል። ወታደሩ ሰውየው ስለሚመገበው ነገር ሲያስብ ምራቁ ባፉ ይዘዋወር ጀመር። ማንኛውም እነዚህ የምግብ አይነቶች በሆዱ ጭኖ በመኪናው የሚፈላሰፈውን ሰው ዛሬ ሊያገኘው ፈልጓል። የሚጓዝበትን ማጣጫ ያውቃል። አሁን መምጫው ሰዓት ደርሷል። ወታደሩ ተዘጋጀ። ተቁነጠነጠ። ሰውየው ማምለጥ የለበትም። ደግሞም በዘዴ ነው መያዝ ያለበት። ሰውየው ሲያግተው ሌሎች ወታደሮች ማየት የለባቸውም። ቢያዩም መተው እንዲያግዙ አይፈልግም። ብቻውን ይወጣዋል። ወታደሩ ሰውየውን ለማጥመድ ሁሉን ነገር አዘጋጅቷል። መሳሪያውን አቀባብሎ ወጥሮ ያዘ። በተባለው ሰዓት መኪናዋ መጣችና ተጠምዝዛ ወደ ፒያሳ ልትሸመጠት ስትል ወታደሩ መሳሪያውን ደግኖ አስቆመና ዳር እንዲይዝ አደረገው። ሄልሜቱን ወደፊት ዝቅ አርጎ ተጠጋው። በሚያስፈራ ድምፅ እየጮኸበት መሳሪያውን አቀባብሎ ውረድ ውረድ ብያለሁ፣ ካለበለዚያ እንዳትበላሽ አለው። ሰውየው የወታደሩን ትዕዛዝ አክብሮ ፍራቻውን አንግቦ ወረደ። ፊቱን እንዲዞር ካደረገ በኋላ በከፍተኛ ወታደራዊ ድምፅ እጆደረይ አለው። ግለሰቡም የተባለውን በፍጥነት አደረገ። መሳሪያውን እንደደገነበት በጥያቄ በማጣደፍ ኬን ነው የምመጣው አለው። ከብሉ ናይል ሆቴል? እዛ ሆቴል ነው የምትሰራው? አይደለም፣ ስፖርተኛ ነኝ። ሩጫ ነው ወይስ መረብ ኳስ? እግር ኳስ ነው። የምን ክለብ? ጊዮርጊስ። ማን ትባላለህ? አለማየሁ። አለማየሁማ ኃይለ ስላሴ የንጉሱ ልጅ አንተማ ዋናው ተፈላጊ ነህ። ምን አደረብ ምን አደረብ ትላለህ? አንተማ ዋናው አድሃሪ ነህ። አይደለሁም። ዛሬ ቀኑን ሙሉ አድሃሪ በየቦታው ስንረሽን ነበር፣ አንተም እጃችን ገባ። ኧረ ጌታዬ፣ እኔ ሰላማዊ ሰው ነኝ። መች ሰላም ሰጣችሁን? የንጉሱ ልጅ በእጄ ገብቶ በሳንጃ ሳልወጋው ከለቀቅኩትማ። ወታደሩ ቀኑን ሙሉ የተዘጋጀበት ነገር በመሆኑ በቀላሉ ይለቀው አልፈለገም። ሳንጃውን ወደ ጀርባው አስጠጋና ነካ አደረገው። ያን ጊዜ ነፃ እርምጃ የሚወሰድበት ወቅት ነበር። ወታደሩም ሆነ ቤት ጠባቂው ራዲዮተኛ ብሎ የጠረጠረውን ሰው ያለምንም ማጣራት የመግደል ስልጣን ተሰጥቶት ነበር። አለማየሁም ይህን ያውቃል። ዛሬ አስቸጋሪ ነገር ገጥሞታል። የጃንሆይ ልጅ ነው ስለሚባል ከንጉሳውያን ቤተሰብ ላይ እየተወሰደ ያለው እርምጃ እሱ ጋር እንደደረሰ ገምቷል። ወታደሩም እየፈተሸ ያለው ነፃ እርምጃ ለመውሰድ እንደተዘጋጀ ሆኖ ነው። ጥያቄውን ቀጠለ። ጃንሆይ ናቸው ያሳደጉ አይደል? አለው። ማለቴ እኔ አባቴ። የንጉሱ ሰዎች ታስረው ሲገደሉ አንተ እንዴት ሳትያዝ ቀረ? እኔ ንጉሳውያን ቤተሰብ አይደለሁም። አትዋሽ። አንተን በመያዜ እድለኛ ነኝ፣ እንዲያውም እሸለማለሁ። እባክህ ልቀቀኝ። በሕይወት ሳይሆን ሬሳ ነኝ። እኔ ንጹህ ነኝ። ሰዎችን ጠይቅ። ማንንም አልጠይቅም። ዛሬ ምንም ሰው አልገደልኩም ነበር። አንተን በማግኘቴ እኔ ሰላማዊ ሰው ነኝ። ምስክር ማቅረብ እችላለሁ። ወታደር ካልሆነ የሲቪል ምስክር አንፈልግም። የወታደር አቀርባለሁ። ማን የሚባል አስራለ ቃፊሳይ ስንተኛ ክፍለ ጦር ነው? ክፍለ ጦሩን አላውቅም ግን ሞሪስ ይሉታል። የጠረቃ ብሩ ተጫዋች? አዎ እሱማ ይሃፋው ነው ተገኝቶ ዛሬ ተገደለ። የሱ ጓደኛ ከሆንክማ አንተም ይሃፋለ። ኧረ አይደለሁም። ሞሪስ ሲመረመር አንተ ነጭ ሽጉጥ እንዳለ ተናግሯል። ኧረ ጌታዬ ሽጉጥ የለኝም። አለማየሁ ሽጉጥ እንዳለው ሲወራ ወታደሩ ከዚህ በፊት ሰምቶ ስለነበር ነው ስለመሳሪያ ያነሳበት። በጣም እንደፈራ ስላወቀ የበለጠ ማጨናነቅ ጀመረ። ፍተሻውንም ማጠናከረ። ያን ጊዜ ንጉሱ ብዙ ብር ውጭ አገር አስቀምጠዋል፣ ሌላውን ዘመዶቻቸው ጋር ደብቀዋል እየተባለ ይወራ ነበር። አለማየሁ ፊቱን እንዳዞረ ወታደሩ ፊቱን እየፈተሸው ጃንሆይ ብዙ ብር እንደደበቁ ታውቃለህ አይደል አለው። ሲባል ነው የሰማሁት። አንተ ጋር ስንት አስቀምጠዋል? እኔ ሰርቶ አዳሪ ነኝ፣ የእርሳቸውን ብር አላየሁም። አትዋሽ። እውነቴን ነው። ቤትህ ሄደን እንፈትሽ። እሺ ከተገኘብህ እዛው ቤትህ ነው የምገልህ። ወታደሩ ሳንጃውን አውልቆ ወገቡ ላይ ሰካው። መሳሪያውን በከፍተኛ ድምፅ ቃቃቃቃ አድርጎ አቀባበለና በአፈሙዙ ወገቡን ነካ አደረገው። ይህን ጊዜ በጣም ፈራና ልመናውን አሽጎደጎደው። በደንብ አጉላላው። ከዚህ በፊት የእኛን ቡድን ዋንጫ ባሰሳ ውሰዱ ብለህ አሹፈህብናል። እኔ ቀልዴድ ነው? እኛ መቀለጃ ነን? እንደዛ ለማለት ፈልጌ አይደለም። እኛ ተጫውተን ማሸነፍ አንችልም እንዴ? ትችላላችሁ። ሌላ ጊዜ በእኛ ቡድን ታሾፋለህ? አላደርገውም። ወታደሩ ከዚህ በላይ ሊቀጥል አልቻለም። ሌሎች ተፈታሾች እየመጡ ነበር። በመጨረሻ ለዛሬ ምሬሃለሁ፣ ፊትህን ሳታዞር መኪና ውስጥ በፍጥነት ግባና ሂድ አለው። መኪናውን አስደስቶ አመስግኖ ሸመጠጠ። የሚሄደው ወደ ፒያሳ ነበር። ነገር ግን በድንጋጤ አቅጣጫውን ቀይሮ ወደ ሌላ ቦታ ተጓዘ። በሶስተኛው ቀን ወታደሩና መንግስቱ ወርቁ ብሉናይል ሆቴል በር ላይ ተገናኙ። ወታደሩ ባክብሮት እንደምን ነጋሽ አለው። ሞሪስ ደህና ነህ? ደህና። ከትናንት ወዲያ እኮ ተገናኘን። ከማን ጋር? ካለማየሁ። የት? ወሳኝ ቦታ። አለማየሁ በሞሪስ ላይ ብዙ ጊዜ ሲቀልድበት መንግስቱ ተው ከወታደር ጋር አትቀልድ አንድ ቀን ጉድ እንዳያረገ ሲለው አለማየሁም ተው ምን ያመጣል እያለ ይናገር ነበር። ቴሌብር ላይ ተገናኙና የሆነው ሆነ። ሞሪስ ይናገራል። ቴሌብር ላይ ያደረግኩትን ሁሉ ለመንግስቱ በዝርዝር አጫወትኩት። መንግስቱ እንባው እስኪመጣ ድረስ ነው የሳቀው። ለልምምድ ሲመጣ አለማየሁን አገኘውና ሞሪስ ተጫወተብህ አይደል አለው። እሱም ይሄ እርሻ ላይ የሚተከል የወፍ ማስፈራሪያ መሰለ ብሎ ተረበ። እኔም እሱም በነገሩ ለአንድ ሰሞን እናወጋው ነበር ይላል ሞሪስ። አለማየሁ የፈለገ ቢናገር ማንም ሰው አይቀየመውም። ወቅቱ አስቸጋሪ በነበረበት ጊዜ ሞሪስ ጠብቆ የሚፈልገውን አደረገ። ከመሳደዱና ከመገዳደሉ ጀርባ እንዲህ አይነቱ ነገር በጣም ያስቅም ያስገርምም ነበር። በ1969 ዓ.ም ተመረጠ የሸዋ ሻምፒዮና 12 ቡድኖች በሁለት ምድብ ተደልድለው ተሳተፉ። ከየምድቡ አንደኛ እና ሁለተኛ የወጡ አራት ቡድኖች ወደ ቀጣዩ ዙር አለፉ። እነዚህ ቡድኖች የሚያካሂዱት ውድድር የአራቱ ኃያላን ሻምፒዮና ተብሎ ተሰይሟል። በዚህ ውድድር ለፍጻሜ የተገናኙት ጊዮርጊስና መቻል ነበሩ። ወታደራዊ መንግስትን ለመቃወም አብዛኛው ወጣት ለጊዮርጊስ መደገፉን ተያያዘው። በተለይ የኢሃፓ አባል የሆኑ ወጣቶች ወደ ስታዲየም ሲመጡ ለጊዮርጊስ ከመደገፋቸው ጎን ለጎን መረጃ ይለዋወጣሉ። የተጠፋፉት አባላትም ግንኙነት የሚፈጥሩት በእንዲህ አይነት ግጥሚያ ላይ በመሆኑ በአንድ ድንጋይ ሁለት ወፍ ስራ ይዘዋል። ጨዋታው ተጋግሎ ሰብስቤ አፈፋ ለጊዮርጊስ ያስቆጠረው ጎል በመሻሩ በተነሳው ተቃውሞ የጥበቃ ወታደሮችና ወጣቶች ተጋጩ። ጎል መሻሩ ምክንያት ይሁን እንጂ ነገሩ ወታደሩና ተማሪው በከተማ ውስጥ የሚሳደዱበት የፖለቲካ ፍጭት ኳስ ሜዳ ላይም ተግባራዊ ለማድረግ በመፈለግ ነበር። ጨዋታው በተጋጋለበት ጊዜ አንዳንድ ተመልካች በካድሬዎች እየተያዙ ሲወሰዱ በተነሳው ተቃውሞና ጩኸት ውዝግብ ተፈጠረ። በዚህ መካከል ጨዋታው ሊገባደድ የተወሰነ ደቂቃ ሲቀር አንድ ወጣት በተሰራ በር በኩል ከጫፍ ተወርውሮ ወደቀ። ወርዋሪዎቹ ገፍትረውት ተሰወሩ። ተገፍታሪው የመይሶን ደጋፊ የነበረ ሰላይና ጠቋሚ ነው ብለው ስለጠረጠሩት ቁልቁል እንደለቀቁት ተነግሯል። ገፍታሪዎቹን ማንም አልያዛቸው። ምናልባት በአካባቢው የነበሩት የነርሱ ደጋፊዎች ሊሆኑ ይችላሉ። አለበለዚያም የራሳቸው ጉዳይ ብለው ትተዋቸው ይሆናል። ሁለቱም ቡድኖች ጎል ሳያገቡ ቆይተው በባከነ ሰዓት እንግዳ ወርቅ ሰበታ ባስቆጠረው ኳስ ጊዮርጊስ ዋንጫውን ወሰደ። ጨዋታው እንዳለቀ ስታዲየም ውስጥ ዙሪያውን ጋዜጣ በማቀጣጠል አደመቁት። ከስታዲየም ውጪ ግን ሰዶ ማሳደድ ተጀመረ። ወጣት የሆኑትን የኢሃፓ ጀሌ በማለት እየቀጠቀጡ መኪና ላይ ጫኗቸው። ጌታቸው እንዲህ ያስታውሳል። ከመቻል ጋር በፊትም የምናደርገው ግጥሚያ ሽኩቻና ጫና የበዛበት ነበር። የዚያን ቀን ግን የተለየ የነበረው ኢሃፓና ዳርግ ፍጥጫ ላይ በመሆናቸው ነበር። ህዝቡ ደግሞ ይህን ጨዋታ በማሸነፍ ወታደራዊ መንግስት ላይ እንድንጮህ አድርጉን ይል ነበር። ስታዲየም ውስጥ ያለው የድጋፍ አሰጣጥ የፖለቲካ ፍጥጫ ያለበት እንደነበር በጩኸት የሚገልጹት ስሜት ያስታውቅ ነበር። ቡድናችን ህዝባዊና በወጣቱ የሚደገፍ ነበር። ከዚህ ሌላ ቀደም ሲል የበላይ ጠባቂያችን አልጋ ወራሽ በመሆናቸው በቤተ መንግስት ሰዎች ይታገዝ ነበር። ይህን ተከትሎ ቡድናችን ንጉሥ ናፋቂ በሚል ወታደራዊ መንግስት ለእኛ ጥሩ አመለካከት አልነበረውም። ደርግ የእኛን ቡድን የኢሃፓ ደጋፊ ናቸው ብሎ ፈርጇል። በዚህ የተነሳ የደርግ ሰዎች መቻል በጊዮርጊስ እንዲሸነፍ በፍጹም አይፈልጉም። ምክንያቱም ውጤቱ ከተማ ውስጥ መነጋገሪያ ከመሆን ባለፈ የኢሃፓን ሞራል ከፍ ያደርጋል በሚል ነበር። የዚያን ቀን ግን በልጠን አሸነፍናቸው። ከሜዳ ውጭ ደጋፊዎቻችን ተደበደቡ። አንዳንዶቹን ወጣቶች በማቅ እየጫኑ ወሰዷቸው። ምሽቱን ስታዲየሙ የጀመረው ጸብ በአብዛኛው አካባቢ ታወቀ። በየስፍራው ተኩሱ እየበረታ ሄደ። ጨዋታውን ተገን አድርገው የመጡት ደርግና ኢሃፓ ተነቋቆሩ። በወቅቱ ከተማው ውስጥ ያለው የፖለቲካ ፍጥጫ ስታዲየም ይንጸባረቃል። ተመልካቹ ደርግን ለመቃወም የመቻልን ተጫዋቾች ይሳደብ ነበር። መቻል ሲሸነፍ ደርግ አሰደባችሁን እያሉ ይወቅሷቸዋል። ህዝቡ ደግሞ ሜዳ ላይ ያዋክባቸዋል በማለት ያንን ወቅት በዚህ መልክ ገልጾታል። የመቻል ተጫዋች የነበረው ግርማ ሳህሌ ታህሳስ 12 ቀን በ1995 በሊብሮ ጋዜጣ ቃለ ምልልስ አድርጎ ነበር። በዚያን ወቅት ማለትም በ1969 ዓ.ም በኳስ ሜዳ ይታይ የነበረውን ውዝግብ ግርማ እንዲህ በሚል ገልጾታል። የመቻል ደጋፊ ስታዲየም ውስጥ ይረብሻል ስለሚባለው ጉዳይ ብዙ ተብሏል። ነገር ግን ቆስቋሹ በተቃራኒ ወገን ያለው ነበር። ለዚህ አንድ ምሳሌ ላንሳ። እኛና መብራት ኃይል እየተጫወትን ነበር። መብራት ኃይል ጎል አግብቶ እየመራ ነው። ካታንጋ የመቻል ቲፎዞም አይገባም። እዚያ በአብዛኛው ቦታው የተያዘው በጊዮርጊስ ደጋፊ ነው። ቡድናችን የሚደገፈው በወታደሩ ነው። በወቅቱ ወታደሩ ስልጣን ስለያዘ ከሲቪሉ ጋር የፖለቲካ ልዩነት ነበረው። ማንም ሰው መንግስትን የትም ቦታ ለመናገር አይችልም። ወቅቱ አስፈሪ ነው። መሳደብ የሚቻለው ስታዲየም መጥተህ ነው። የመቻል ተጫዋቾችን የምትሳደብ አስመስለህ የፖለቲካ ስሜትህን ትወጣለህ። እንዲያውም ዛሬ ንጻ የመናገሪያ መድረክ ነው ተብሎ ይታመንበት ነበር። መንግስትን ለመሳደብ ከመቻል ተጫዋች ጋር ነው የምትጣላው። ይሄ ነገር እየባሰ መጣ። አራት የሚሆኑ የመቻል ደጋፊዎች ማንነታቸውን ቀይረው በካታንጋ ከጊዮርጊስ ደጋፊዎች ጋር ተቀላቀሉ። እዚያ ማለት ብዙ ሰዎች ይሳደቡ ነበር። እነዚህ የመቻል ደጋፊዎች ባንዲራቸውን አውጥተው አውለበለቡ። በዚህ ጊዜ በአካባቢው የነበሩ የጊዮርጊስ ደጋፊዎች ቦታውን ጥለው እየሮጡ መሄድ ጀመሩ። ምክንያቱም ተናግረዋል፣ የምንጫወተው ከመብራት ኃይል ጋር ቢሆንም የሌላ ቡድን ደጋፊዎች ከመንግስት ጋር ያላቸውን ችግር እኛ ላይ ነበር የሚወጡት። መብራት ኃይል እየመራ ስለነበር ስድቡም እየበዛ ሲሄድ ሜዳ ውስጥ ያሉት የእኛ ልጆች ጨዋታውን ያቆሙና አጥር እየዘለሉ ትሪቡንና ሌላም ቦታ ይገባሉ። ሜዳ ውስጥ የቀረነው እኔና ሁለት ተጫዋቾች ነበር። እኛም ለምን እንደቀረን አናውቅም። አጥር ዘለው ወደ ተመልካቹ የገቡት የመቻል ተጫዋቾች በቦክስ፣ በርግጫ፣ በጥፊ፣ በካራቴ መሬት እየጣሉ በብሎን ጫማ ፊታቸውን አናታቸውን ሳይቀር እየረገጹ መደብደብ ጀመሩ። ግማሹ ቤት በኩል አምልጦ እንደወጣ አይታወቅም። የሚገርመው ዳኛው ጨዋታውን አልዘጋም፣ ምክንያቱም መብራት እየበራ ስለነበረ ነው። እኛ እየመራን ቢሆን ኖሮ ያቋርጥ ነበር። የኛ ልጆች ተመልካቹን ደብድበው ከተመለሱ በኋላ ጨዋታውን ገልብጠን አሸነፍን ብሏል። የአዲስ አበባ ስቴዲየም የእግር ኳስ መጫወቻ ሜዳ ብቻ ሳይሆን የፖለቲካ ትርኢት የሚታይበት ቦታም ነበር። ስታዲየም ውስጥ የሲቪል ልብስ የለበሱ የደህንነት ሰዎች ከተመልካቹ መካከል ድንገት ተጠርጣሪ የተባለውን እጅ ወደ ላይ ብለው አፍሰው መውሰድ የተለመደ ነው። በወቅቱ የአየር መንገድ ተጫዋች የነበረው ገረመው ዘርጋ ይህን እውነታ ያስታውሳል። አንዳንድ የሲቪል ልብስ የለበሱ ሰዎች ሽጉጥ ደግነው እየነዱ ይወስዳሉ። አንድ ቀን ከጌታቸው ዱላ ጋር በምስማር ተራ በኩል ገብተን ጨዋታ እናያለን። ከተመልካቹ መሃል ሁለት ሰዎችን ሽጉጥ ደግነው አናርኪስት ናችሁ በማለት ከያዙ በኋላ መፈክር አሰምተውባቸው ይዘዋል ወሰዷቸው። እኛም ነገሩ ስላላማረን ጨዋታውን ሳንጨርስ ከሜዳ ወጣን። ከሲ ሜዳ ፊት ለፊት ሴተኛ ዳሪዎች ሰፈር በኋላ የሻቢያ ኤምባሲ የነበረው ሁለት ሰዎች ተገድለው አየን። አንደኛው የኳስ ደጋፊ የነበረና በዚያን ሰሞን ከኔ ጋር ካዛንቺስ ቡና ቤት አብረን ስናመሽ የነበረ ልጅ ነው። እሱ መገደሉን ሳይ እኔ ሰጋሁ፣ ምክንያቱም አብረን እንታይ ነበር። ከዚያ በኋላ ለጥቂት ጊዜ ኳስ ሜዳ አልገባሁም ይላል። ከአዲስ አበባ ስቴዲየም ታድሎ የሚያዘው የኢሃፓ አባላት ብቻ አልነበሩም። በ1969 ዓመተ ምህረት ጊዮርጊስና አየር መንገድ እየተጫወቱ ሶስት ወጣቶች አናርኪስቶች ናችሁ ተብለው ሲቪል ልብስ በለበሱ የደህንነት ሰዎች ተያዙ። ጨዋታው የሚካሄደው ምሽት ላይ ነው። ከስታዲየሙ ጀርባ ከነበረው ማደያ ጋር ሲደርሱ የተያዙት መጮህ ሲጀምሩ ተኩሰው ገደሏቸው። ገዳዮቹ የደህንነት አባል ናቸው ይባሉ እንጂ የኢሃፓ ስኳዶች ነበሩ። የተገደሉት ደግሞ የመኢሶን ሰዎች ናቸው። ሟቾቹ የመኢሶን አባላት ቀደም ሲሉ ኢሃፓ የነበሩና ከርሰው ወደ ሌላ ድርጅት በመሄድ የኢሃፓን ምስጢር አሳልፈው ሰጥተዋል ተብለው ይፈለጉ ነበር። በአዲስ አበባ ስታዲየም የድርጅት ሰዎች የሚደበቁበትና ሲገናኙም የሚገዳደሉበት ቦታ ነበር።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።